voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ዝግጅት አሁን ጀመረ።
አሁን እንግዲህ 25 አመት ሆነው ባልና ሚስት በ25 አመታቸው ሲልቨር ጁብሊ እኛም በዛ አይነት ነው ያየነው። የረካንበት አብረን የኖርንበት ኮሚኒቲያችንን ያስተናገድንበት በመሆኑ ክብረ በዓል አድርገን እናየዋለን።
ተለመደና ሲድ የሚለውን የእንግሊዘኛው ምህጻረ ቃል ነው ብዙ ሰው የሚጠቀመው።
ወደ አማርኛ የተመለሰው ትርጓሜ ግን ማህበረ ግዩራን ዘረ ኢትዮጵያ ነው።
25ኛ አመቱን የዛሬ ሳምንት የሚያከብረው ይህ ድርጅት
ስለዚህ እንዲያስረዱን ምን ሰንቃችኋል ለማለት ሁለት የአመራር አባላትን አነጋግረናል።
በእውነት ለመናገር ከተገናኘን ቆይተናል ረጅም ጊዜ ነው። በጣም ጊዜው ረዝሟል አሁን እና እንደ ክሱ ከሆነ እንግዲህ የኔ ጥፋትም ከሆነ የጎደለ ደግሞ ካልክሳለሁ እንግዲህ በሚገባው መጠን እናደርጋለን። እናንተም በሚመቻችሁ መሰረት እናደርግና ከአድማጮቻችን ጋር እንገናኛለን።
ቴዲ አፍሮን ዛሬ ማቅረባችን አንድም በቀደመው ዝግጅታችን እንድናቀርበው ቃል ስለገባ ነው።
ወዲህም አርቲስቱ ከዘንድሮ የሲድ ተሸላሚዎች አንዱ በመሆኑ አይበቃም?
ምኑ አዲሱ?
ለምን ቴዲ እንደምናቀርብ መግለጡ
ጥሩ ብለሃል። ይበቃል አዲሱ። ሌሎቹን ዝግጅቶችስ እንገልጽ ይሆን?
እንዴታ ንጉሴ አክሊሉ አሜሪካ ፈርስት የሚለው የፕሬዚዳንት ዶናልድ ትራምፕ መፈክር መነሻ ሆነኝና
የኢትዮጵያ ትቅደም የቆየ ትዝታዬን ከ43 ዓመት በኋላ ቀሰቀሰ ብሎ ይንደረደራል።
የወጣቷ ገጣሚ የምልት ኪሮስ ቃለ ምልልስ ደግሞ
ዝግጅታችንን እያዋዛ አድማጭንም እያዝናና ከሚያማሽን ውስጥ ነው።
ለማንኛውም የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ ከአቀናባሪያችን ንጉሡ ታምሬ ጋር
የዛሬ ግንቦት 13 2009 ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን።
ቀዳሚው የዓለም ዜና ነው።
ወደ አንባቢውን መልሳቸው
እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የእስልምና እምነት ተከታዮች በሙሉ በጸረ ሽብርተኝነት ትግሉ ውስጥ በአንድነት እንዲሳተፉ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥሪ ያቀረቡ። ፕሬዚደንት ትራምፕ ሳውዲ አረቢያ ዋና ከተማ ሪያድ ላይ ከተሰባሰቡ በርካታ የአረብ እና የሙስሊም መሪዎች ባሰሙት ንግግር ጸረ ሽብርተኛው ትግል በመልካምነትና በክፋት መካከል የሚካሄድ ጦርነት ነውና ብለዋል። እንደ ፕሬዚደንት የመጀመሪያቸው በሆነው የውጭ ሀገር ጉዟቸው ሚስተር ትራምፕ ዩናይትድ ስቴትስ ጽንፈኝነትን የማስወገድ ዓላማን የሚጋሩ ሀገሮች ህብረት እንዲፈጠር ትሻለች ብለዋል። ይህ የተለያዩ እምነቶች ወይም የተለያዩ ስልጣኔዎች መካከል የሚደረግ ትግል አይደለም ብለዋል ፕሬዚደንቱ። ይልቁንም አሉ፣ ይህ ሰብአዊ ህይወትን ለመደምሰስ በተነሱ አረመኔያዊ ወንጀለኞችና የሰውን ህይወት ከጥፋት ለመጠበቅ በሚፈልጉ የተለያዩ ሃይማኖት ተከታዮች መካከል የሚካሄድ እንጂ ብለዋል። የሽብርተኛ ጥቃቶች ከተፈጸሙባቸው አብዛኛው ህዝባቸው ሙስሊም ከሆኑ 6 ሀገሮች ተጓዦች ዩናይትድ ስቴትስ እንዳይገቡ እንዲከለከል የሚፈልጉት ሚስተር ትራምፕ በዛሬው ንግግራቸው በሀገር ውስጥ በተደጋጋሚ ሲሉ የሚሰሙትን ጽንፈኛ እስላማዊ ሽብርተኝነት የሚለውን ሀረግ አልተጠቀሙም። ይልቁንም ሙስሊም መሪዎች የእስላማዊ ጽንፈኝነትን ቀውስና የሚያበረታታቸውን እስልምና እስላማዊ ሽብርተኛ ቡድኖችን ከልብ ተጋፈጧቸው ሲሉ ነው ጥሪ ያቀረቡት። ትራምፕ ንግግራቸውን ከማሰማታቸው አስቀድሞ ቀደም ብለው 6 አባል ሀገሮች ካሉት የሰላጤው ሀገሮች ትብብር ምክር ቤት ጋር ኢራንን በተመለከተ ስላሉ ልዩነቶችና እስላማዊ ጽንፈኝነትን መውጋት ስለሚቻልበት መንገድ ተወያይተዋል። ቀደም ብለውም ከካታር ከባህሬንና ከግብጽ እንዲሁም ከኩዌት መሪዎች ጋር ለየብቻ ተወያይተዋል። የግብጽ ባለስልጣናት በአብያተ ክርስቲያናት ላይ በደረሱ 3 የቦምብ ጥቃቶች እጃቸው አለበት ተብለው የተወነጀሉ 48 ሰዎችን ክስ ወደ ጦር ፍርድ ቤት መርተዋል። ባለፉት ታህሳስና ሚያዝያ ወራት አብያተ ክርስቲያናትን ኢላማ ያደረጉ አጥፍቶ ጠፊ ቦምብ ፍንዳታዎች እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። የግብጽ ቃል አቀባይ ሲናገሩ ከተጠርጣሪዎች ውስጥ አንዳንዶቹ በአብያተ ክርስቲያናቶቹ ላይ ጥቃቱን ለማድረስ ካይሮና ደቡቧ ኬና ክፍለ ግዛት ውስጥ የሽብር ህዋሶችን የመሰረቱ ናቸው ብለዋል። በተፈጸሙት ጥቃቶች በሶስቱ ማለት ነው ከሰባ በላይ ሰዎች መገደላቸው ይታወሳል። በዲሞክራሲያዊት ኮንጎ ሪፐብሊክ ገዳዩን የኢቦላ ቫይረስ ስርጭት በፍጥነት ለመቆጣጠር የሚደረገው ጥረት ጥሩ ይዞታ ላይ እንዳለ የዓለም የጤና ድርጅት የአፍሪካ ኃላፊ አስገነዘቡ። ኮንጎ ውስጥ በሚገኝ ራቅ ያለ ገጠራማ አካባቢ ኢቦላ መቀስቀሱ ከተደረሰበት ካለፈው ወር አጋማሽ ወዲህ የዓለም የጤና ድርጅት እንደዘገበው 29 ሰዎች በቫይረሱ ተይዘዋል። ከመካከላቸው 3ቱ ሞተዋል። ሰሜን ኮሪያ ተወንጫፊ ሚሳኤል መሰል ተኮሰች ሲል የደቡብ ኮሪያ የጦር ኃይል አስታወቀ። በሶል የደቡብ ኮሪያ የጦር ኃይሎች እዝ ባወጣው መግለጫ ዛሬ እሁድ ከቀትር በኋላ ከደቡባዊ ፒዮንጋን ክፍለ ግዛት የተተኮሰው ሚሳኤል 500 ኪሎ ሜትር ርቀት ተወንጭፎ ባህር ውስጥ አረፈ ነው ያለው። በመጨረሻም አፍጋኒስታን ዋና ከተማ ካቡል ውስጥ ያልታወቁ ታጣቂዎች አንዲት ጀርመናዊት የእርዳታ ሰራተኛ እና አፍጋኒስታናዊ ጠባቂያቸውን ገደሉ። ከዚያም አንዲት የፊንላንድ ሰው የሆኑ የእርዳታ ድርጅት አባልን ጠልፈው ወስደዋል። የፊንላንድ መንግስት ቃል አቀባይ ዜጋው መገደላቸውን አረጋግጧል። ጠላፊዎቹ እነማን እንደሆኑ እንዳልታወቁ ነው የገለጸው። ለጥቃቶቹ ኃላፊነት የወሰደ እስካሁን የለም። ዜናው አበቃ።
የራዲዮ መጽሔት አሁን ተጀምሯል።
ቀዳሚ መሰናዶም ምርጥ የሳምንቱ ግጥም ነው። መቼ ይሆን ተደምጠን በሀገር አምባ ባጉልልህ ሳንጋባ የጸብ ቅጥር ሳንገነባ ከፍቅሩ ጠል ተጸብለን እርስ በርስ ተቀባብለን የምንኖር ቀልብ ታድለን መቼ ይሆን? በቤተ ክርስቲያን በአጸዱ በጁምዓው በመስጊዱ በትንሣኤው በአረፋ በስግደቱ ስንደፋ አቤት ስንል ምረት ሽተን እስከ መቼ እንዲታሽተን በዘር ምልኮ ተበላሽተን
ከፍቅር ይልቅ መጠራጠረ ከሰው በላይ አጥንት መቁጠረ ለጸብ ጎፈሬን ማበጠረ መቼ ይሆን ይሄ ቀርቶ ከጸቦትን ከቀረርቶ ልባችን ለፍቅር ተረቶ ስለ ሀገር የሚገደን የምንኖር ተዋህደን ጸብ ጥላቻን አስወግደን መቼ ይሆን ተነጋግሮ መግባባትን ለሕዝብ ማለት የሀገር ሀብትን አለን ማለት እየሞትን የምንሞተው ለሕዝብ ብለን የምንኖር ተቀባብለን መቼ ይሆን?
በሥልጣን ሱስ እያበዱ ሹምባሽ ፊት እየራዱ ለአገር ምንም ሳይፈይዱ በሕዝብ ሕይወት መቀለዱ የሚበቃ ማስመሰሉ በሕዝብ ስም እየማሉ መቼ ይሆን?
የበደለ እጥፍ ክሶ መለያየት ቅጥሩ ፈርሶ ተተክቶ ሳቅ በለቅሶ ፍቅር ወልዶን እንደመና ረሃብ ርዛት ጉስቁልና ተወግዶ እንደገና ተደጋግፈን የምንጸና መቼ ይሆን? ለዛሬ የምረጥናት ግጥም ርዕሷ መቼ ይሆን?
የላከልን ደግሞ ያሬ በላይነ ከቤልጅም ብራስልስ ነው። እናመሰግናለን።
ተመረጠው ወዲሁም ሌላ ምክንያት ያለን ይመስለኛል።
በጣም እንዴታ ኋላ ላይ እናመጣዋለን።
ስቴ ሞቱልሽ ለክብሬ ሰባትረው አንቶ ሲለኩሽ ባህርሽ
መወደድም ደግሞ ትንሽ ጉንተልተልተልም የተደረገበት ዜማ ነው ይሄ ቴዲ።
ብዙ ማነጋገሩ እንዳላፊ ነገር ሰምተህ አለማለፉ ማነጋገሩ የብዙዎችን ቀልብ መያዝ ነው። የጥበብ ስራ ከባድም ጥሩም የሚያደርገው ኢትዮጵያ ብሎ ስም ሲጠራ ማን ዝም ይላል ሰምቶ ይላል። ከዛ በላይ መሄድ የሚቻል አይመስለኝም።
ትክክል ነው፣ ትክክል ነው። እኛ ደግሞ ዛሬ እናቀርበው ከዛሬ ሳምንቱ የሲድ በዓል ጋር የተገናኘ ነው።
የቴዲም ወጋችን ከወዲሁ ከዛ ጋር መጣመሩን ጠቆም አድርገናል። ወጋችን ግን የሚደራው በሩቅ በስልክ ስናገኘው ሳይሆን እንደ ወትሮ በአካል እዚህ መጥቶ እየተያየን የምናደርገው
እያወራ ነው የሚሆነው። ወደ እንግዶቻችን እንለፍ።
መልካም አዲሱ እናስተዋወቅ መልሰን።
አዎ፣ የሲድ ወይም የማህበረ ግዩራን ዘረ ኢትዮጵያ ዲሬክተር ዶክተር መላኩ ላቀውና
እንዲሁም ዋና ጸሐፊው አቶ አክሊሉ ደምሴ ናቸው። እነኚህ ሰዎች ሲድ ወይም ማህበረ ግዩራን ዘረ ኢትዮጵያ በየዓመቱ ስነ ስርዓቱን ባካሄደ ማግስት እንጋብዝና እንዴት ተካሄደ ምን ሆነ ነበር የምንላቸው።
አዎ፣
ዛሬ ቀደም ብለን አምጥተናቸዋል። ምክንያታችን በርካቶች ናቸው። ዋና ዋናውን ብናስተዋውቅ
አንዱ ምን ይዛችኋል ነው። የዛሬ ሳምንት 25ኛ ዓመት ስታከብሩ እናንተም 25 ዓመት ደክማችሁ ብዙን ሰው እውቅና ሰጥታችሁ ሸልማችሁ ዘክራችሁ እዚህ ደርሳችኋል። ለመሆኑ 25ኛው ዓመት እንዴት ነው ነው እንግዲህ ዋና መንደርደሪያ ጥያቄያችን።
ወዲሁም 25 ዓመት የአክብሮት ጉዞ ማድረግ ጥሩ ወይም መልካም ስራ ለሰሩ ህብረተሰብ ውስጥ ያሉ ሰዎችን ማወደስ ብቻ ሳይሆን ያን የፈጠሩ ያን አመራር ኃላፊነት ይዘው የነበሩ ሰዎች ደግሞ ለተተኪ የሚያስረክቡበትን መንገድ የጀመረበት ነው። ትልቅ ጊዜ ይመስለኛል። እሱም በቃለ ምልልሳችን ይካተታል።
ወደዛው እንሸጋገር።
ዶክተር መላኩ ላቀው በስልኩ መስመር ከጆሃንስበርግ ደቡብ አፍሪካ ነው አሁን በስራ ጉዳይ ካሉበት ያገኘ ናቸው። አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ፣
በቅድሚያ እናመሰግናለን። ሲድ ማህበረ ግዩራን ዘረ ኢትዮጵያ፣ እንግሊዝኛው ተለመደና ሰው ሁሉ ሲድ ነው የሚለው። ሲድ 25 ዓመት ይሞላዋል የዛሬ ሳምንት። የዛሬ ፕሮግራማችን አሉላ እንደ ቅድመ ዝግጅት ነው። አንድ ሳምንት ሲቀረው ይህን የምናደርግበት ምክንያትም
ልክ ነው። 25ኛ ዓመት ትልቅ ጊዜ መሆኑ አንድ ኢትዮጵያዊ ድርጅት ከሀገር ውጪ ከኢትዮጵያ ውጪ 25 ዓመት መጓዝ ብቻ ሳይሆን ብዙዎችን ያከበረ በህይወት ያለፉትንም ሳይቀር ለታላላቅ ስራዎቻቸው በማህበረሰብ ውስጥ ተገቢው ክብር እንዲኖራቸው ያደረገ ተቋም ነው። አዲሱ ከቃለ ምልልሱ በፊት ጠቀስ እያረክ ነበር የዚህን ተቋም ከልጅነት እስከ እውቀትም በለው 25 ዓመት የደረሰ ጎረምሳ ሆኗል። የሳምንቱ በዓል ምን መልክ ይኖረው ይሆን? እነማን ናቸው ለዚያ ክብር የሚበቁት ሰዎች? ከሱ ብንጀምር
መልካም። ዶክተር መላኩ፣
እሺ፣ በእውነቱ መቼም የዘንድሮን ክብረ በዓል የምናየው በጣም በጣም ለየት ባለ መንገድ ነው። ልክ እንደው ባልና ሚስት ትዳር ይዘው አብረው 25 ዓመት ሲኖሩ ልጅም ይወልዳሉ፣ ብዙም ንብረት ያጠራቅማሉ። ከዛም ተልፈው በጉርብትና የሚያውቋቸውን ሰዎች በደንብ አድርገው የህብረተሰብ አካል ሆነው ይኖራሉ። እኛም ሲድን ስንመሰርት ልክ እንዲሁ ነው ያየነው። ከኮሚኒቲያችን ጋር ያ እንዲሰምርና መሰረት እንዲይዝ ነበረም አጀማመራችን። ኦፍኮርስ በዛ መሰረት ስር ይዞ ይኸው አሁን እንግዲህ 25 ዓመት ሆነው በአሁኑ ጊዜ ይህንን ክብረ በዓል አድርገን እናየዋለን። በዚህም የተነሳ እቺ በዚህ ጊዜ ቢወደሱ ጥሩ ነው ተብሎ አንዱ አቶ ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ ከሱ ጋር ደግሞ አንጋፋው አቶ መሐሙድ አህመድ እንዲሁም ደግሞ ዶክተር ዘካሪያ ሸሪፍ በሕክምና ሙያ ብዙ የሰራ ስታንፈርድ ዩኒቨርሲቲ ያገለገለ ከዛም ደግሞ ጆርጅ ታውን ዩኒቨርሲቲ በመስራት ላይ ያለ ወጣት እሱንም እንዲሁ እንዘክራለን። ዘንድሮ ከምናቀርባቸው ሰዎች አንዱ ነው ዶክተር አምባቸው ወረታ። እሳቸውንም የምናከብረው በኮሚኒቲያችን በተለይ ሜሪላንድ ማልፎም ከዛም ቴክሳስ ድረስ ገንዘብ የሌላቸውን በሽተኞችን እያከሙ በከተማ ውስጥ ያለውን ችግር በሚቻል መንገድ በአስታራቂነት እየፈቱ የኖሩ ትልቅ አዛውንት፣ እሳቸውንም ዘንድሮ ማክበር አስፈላጊ ነው በሚል የጠቆሟቸውም ሰዎች ባቀረቡልን መሰረት ፋይላቸውን አይተን ቦርዱም ተስማምቶ እንዲዘከሩ ወስነን በዚህ በ25ኛው ዓመት ክብረ በዓል ደመቅ ባለ ሁኔታ ልንዘክራቸው ወስነናል። ዶክተር መላኩ እንዳለው ሁሉ እና አባ ከፍያለው አበራ ከደብረ ሊባኖስ፣ ዶክተር ማያገነት ሟቿ ባለቤታቸው ዶክተር ጌታቸው መታፈሪያ ወክሏቸዋል። አቶ ቴድ አለማየሁ ዶክተር ፎር አፍሪካ ወይንም ዶክተሮች አፍሪካን የሚረዱ በሚል ድርጅት ያቋቋሙ ከሎስ አንጀለስ፣ ቻንስለር ዶክተር ለመን ሲሳይ ከኢንግላንድ፣ በጠቅላላው 8 እንግዶች ይኖሩናል።
ዘንድሮ ለየት ያለ ሁኔታ ይታያል። ይሄ 25ኛ ዓመት መሆኑ የተለየ ምክንያት ይሆን? ቁጥራቸውን በርከት ብሎ ለየት ያለ ሁኔታም ይታይበታልና
ይህ እንደርሳለን ብለን አላሰብንም ነበር። ከደረስን በኋላ ግን ከህዝባችን ጋራ ከኮሚኒቲያችን ጋራ በዚህ ጊዜ እኛንም ራሳችንንም ማክበር አለብን። ለዚህ ላደረሰን አምላክም ምስጋና አቅርበን እኛም ከህዝባችን ጋራ አንድ ላይ ሻምፓኝ ቶስት አድርገን እንኳን ሲድ ለ25 ዓመት አደረሰ የማለት ዝንባሌ ያለው ክብረ በዓል እንዲሆን ፈልገናል። እርግጥ አጋጣሚ ነው። አጋጣሚ መሆኑ ለኛ በጣም ደስ ብሎናል። በዚህ በ25ኛው ዓመት ክብረ በዓል ላይ በጣም የላቁ በሙያቸው የታወቁ በስራቸው የሚደነቁ በኮሚኒቲያችን ክብር ያላቸውን ሰዎች አንድ ላይ አሰባስቦ ለሽልማት ማቅረብ በ25ኛው ዓመታችን ላይ ትልቅ ዲፋይኒንግ የሆነ ሞመንት ነው ማለት ይቻላል። በኔ ግምት
አይነተኛ ጊዜ ነው የሚለውን ሀሳብ መውሰድ የሚቻል ይመስለኛል። ሌላም እርምጃ እየወሰዳችሁ ነው። ተተኪዎቻችሁን መልክ ያሳዛችሁበት ጊዜ፣ ለተተኪዎቻችሁ አርማውን የምታቀብሉበት ጊዜም ተደርጎ የሚወሰድ ይመስለኛል። እና እንደተረዳ ነው ሌላ አዲስ ትውልድ ሊረከባችሁ ነው። ወጣቶቹን ከእናንተ ጋር ጋብዘን ሰፊ ውይይት እናደርጋለን ከዝግጅቱ በኋላ። እንደው በማስተዋወቅ ደረጃ ከዚህ መሰናዶ ጋር ይህ 5ኛ ዓመት ልዩ የሚሆንበትንም በመጠኑ አብራችሁ ብትገልጹ።
አዎ፣ ሲድ ብዙ ወጣቶች ልጆችን መርቆ በህዝባችን እንዲታወቁ አድርጎ ተሰማሩበት ትምህርት ብቻ ሳይሆን ከዛም በትምህርታቸው ተመርቀው ማዕረግ ያለው ስራ በመስራት ላይ የሚገኙ በርከት ያሉ ናቸው። እነኚህም ልጆች ደግሞ መለስ ብለው ሲድ የሚሰራውን ስራ እኛም ለኮሚኒቲያችን አስተዋጽኦ እናደርጋለን እያሉ ሲጋበዙ የቆዩ በመሆናቸው የሲድ አስተዳደር ጉባኤም ይሄንን ተመልክቶ እነኚህን ልጆች ቀስ በቀስ በቦርድ ውስጥ እያሰማራ ይገኛል። አሁን የተሰማሩት ልጆች ብቃታቸውን እያየ እነኚህ ልጆች ያለውን የአስተዳደር ወይም ደግሞ የሊደርሺፕ ፖዚሽን መውሰድ የሚችሉበት ብቃት አላቸው ብለን ስለተገነዘብን አንዳንዶቻቸው ይሄንን ስራ እየተረከቡ ናቸው። ዘንድሮ እንደውም ያሰብን የነበርነው የስራ አስኪያጅ ኮሚቴዎች ቸርማኑ፣ ምክትል ቸርማኑ፣ ደግሞ የህዝብ ግንኙነት ኃላፊ ኦፊሰሩ እነኚህ ተዘጋጅተው ለአዲሱ ትውልድ ለማስተላለፍ ወደፊት እየመጡ በመሆናቸው በዚህ አይነት መንገድ ለመሽግግር ለማድረግ የታሰበበትም ዘመን ነው ይሄ 25ኛው ዓመት እና እንደሚቀጥልም እና ሽግግሩም በስራ ላይ እንደሚውል ምንም ጥርጥር የለኝም። በእኔ በኩል
በምን ያህል ጊዜ ይሆናል የሽግግሩ? ለምሳሌ የዛሬ ሳምንት 25ኛው ዓመት በሚከበርበት ጊዜ ለህዝብ በይፋ ይገለጣል ከፍተኛ ባለስልጣናት በወጣቱ እንደሚተኩ?
አዎ፣ በርከት ያሉት ይተካሉ። ምክትል ሊቀመንበሩ፣ ህዝብ ግንኙነት ኦፊሰሩ በሊቀመንበርነት ያለሁት እኔ ለሌላ ሊቀመንበር እንዲሸጋገር ውይይት አድርገናል። ለግን በይፋ እናስተዋውቃለን ብለናል።
የማንን ስልጣን የሚረከበው ነው በይፋ ያልገለጸላችሁ?
የሊቀመንበሩ
የእርስዎን። ምክትሉና ህዝብ ግንኙነቱ ግን ያስረክባሉ ለወጣቱ። ድንቅ ምሳሌነት ያለው ነገር ነው።
ግሩም ነው። ይሄን ቅድመ በዓል የተደረገ ምጥን ዝግጅታችንን በዚሁ እንቋጫለን። ዶክተር መላኩ ላቀው ከጆሃንስበርግ ደቡብ አፍሪካ፣ እንዲሁም አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ እናመሰግናለን።
እግዜር ይስጥልኝ ወንድም አሎላ። አቶ አዲሱም በጣም እናመሰግናለን።
የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት የወደቀላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን Jack now, the fat and I'm
ያን የቀደመ ድምጽ ቃል የገባንበትን የኔና ያንተን ድምጽ መልሰን በማሰማት በወጉ እንደደረ
አዲሱ
አግ ምን ያነሳል ርዕስ ነው። ለሙዚቃ እናውራ
ነው አዚም ልትለይ ነው።
ብዙ ጊዜ ድምጻውያን መግቢያው ላይ እንደሚያደርጉልን እንደው በሱ ቢጀመር ድምጻው አዲሱ አበበ ዛሬ ብዙ የሙዚቃ ርዕሶች ቢኖሩም ዋናው አነጋጋሪ ጉዳይ አብዛኛው የሙዚቃ ምርጫችን ያደረግነው ያነጋገሩም እየተሰሙም ያሉት የቴዲ አፍሮ ዜማዎች ናቸው። ከመድረሳቸው በፊት ቀደም ያሉትን ሳምንታት ብዙ አነጋግረዋል። ከቴዲ ጋር ስራዎች ከመውጣታቸውም በፊት እየተንከባለለ ሄደ የሰነበተ ቀጠሮ አለን።
ብዙ ጊዜ ሙዚቃዎችን ስናሰማ እንግዳውን አርቲስቱን አቅርበን ነው ሙዚቃውን በሙሉ የምናጫውተው። ዛሬ ግን ቴዲ ሳይኖር ሙዚቃውን ያበዛንበት ከዚህ ቀደም የሰጠነው ቀጠሮ
ደረሰ
የማይቀርና የደረሰ ስለሆነ ቴዲም እንዲያስብበት።
ቴዲ ብዙ ጊዜ ፍቃደኛ ሆኖ የሚቀርብ ነው። ካናገር ነው የሰነበተ በመሆኑ አድማጮች ግራ ሊጋቡ ቢችሉም ምክንያቱም መናገር ያለብን ይመስለኛል እና በተደጋጋሚ የገጠሙን ኋለኛው ላይ የነበሩ ስራውን የሚያቀላጥፉ የሱ ሙዚቃ ስራ አስኪያጆች በሚገባው መንገድ የሄዱ አይመስለኝም። ቀጠሮ ይዘን ተነጋግረን ያን ቀጠሮ ወደሚቀጥለው የሚመጣበት ሰዓት ማመቻቸት ተስኗቸው ተመልክተናል። ያልተሳካው ቀጠሮ ከቴዲ ፍቃደኝነት መጓደል አለመሆኑን ለመግለጽ ነው። ቴዲ ሁልጊዜም ፍቃደኛ ነው እና አሁንም በሚያነጋግሩ ስራዎቹ ላይ ይገኛል ለማለት ነው።
እዚች ላይ ትንሽ እንድለይ ፍቃድ እጠይቃለሁ።
እሺ።
ፕሮሞተሮቹ ወይም ስራ አስኪያጆቹ በዛ ያለውን ድርሻ ቢወስዱም ለቀጠሮ አለመሳካት ቴዲም ትንሽ መውሰድ አለበት ብዬ አስባለሁ። ምክንያቱም የእሱ ስራ አስኪያጆች ናቸው። ከቪኦኤ ጋር በዚህ ቀን ቀጠሮ እንዳያዝን አውቃለሁ። ምን ደረሰ ማለትም ይኖርበታል ብዬ አስባለሁ። ቴዲ
እንዳልከው እንግዲህ ሻለቃ ግርማ ያነሱትን የአቶ አሰፋ ጫቦን ቃል እንዋስ። እናንተ በሀሳብ በመለያየት ምሳሌ እንሆና
በጣም ጥሩ መልካም።
እንዲህ ነበር የቋጭ ነው
እንዲህ ነበር ያል ነው የዛሬ 15 ቀን
ያስተዋወቅ ነው በቀጠሮ ያሳደር ነውም እንዲሁን እንጂ ዛሬ ስንል አድማጭ ስለ ዛሬ የምናወራ ይመስላል። ዜማዎቹን በዝግጅቱ የተነሱ ድምጾች ከእነ ሻለቃ ግርማን እንጠቅሳለን። የዚያን ዕለት ራዲዮ መጽሔት ዝግጅት ላይ የነበሩ ድምጾች ናቸው የተወሱት። ታዲያ ዛሬ ላይ ያ ቀጠሮ ተከብሯል አልተከበረም ሁለቱንም ሊሆን ይሆን
ራሱ ለምን አይናገርም?
ከሁሉ በፊት አዲሱ የኔናንተን እሰጣ ገባ እንዲፈታለን ዳኝነቱን ለሱ ብንሰጥ ምን ይመስልሃል?
ከኔ ጋር የሚስማማ ይመስለኛል። ትንሽ እኔም ድርሻ አለኝ መጥፋቱ ላይ ሳይል ይቀራል።
በጣም ልጨምር ክስ
አይደለም። አንድ የምትወደውና የምትፈልገው ሰው ቶሎ ሳይመጣ ሲጠፋብህ ትነጫነጫለህ እና ይቅርታ ቴዲ
በዚህ እንኳን ከኔ ቀድሜ ይታረቅ ግ ብከራከርለትም ልታረቅ አልፈለግኩም።
አዋጣም ከሱ ባመጣለፍሽ
እንዴት ከረማችሁ? በእውነት ለመናገር ከተገናኘን ቆይተናል ለረጅም ጊዜ ነው። እንደውም ስመጣ ከአንተም ጋር በአካል እንገናኝ ነበር። ጋሽ አዲስ እናንተንም ለረጅም ጊዜ ነው የተገናኘ ነው። በጣም ጊዜው ረዝሟል አሁን እና እንደ ክሱ ከሆነ እንግዲህ የኔ ጥፋትም ከሆነ የጎደለ ደግሞ ከልክሳለሁ። እንግዲህ ለነገሩ በደንብ ፈልጋችሁ ከሆነ በእውነት እኔም ለመጥፋት ሞክሬ አላውቅም። እኔም ወደዛ ከመጣሁ ትንሽ ቆይታልኩ መሰለኝ። ያን ያህል ደግሞ በደንብ ፈልጋችሁ ነበር እንዴ? ወደ እኔ ብቻ ሆነ ነገሩ?
ብዙ የፈለግን ይመስላል። ቀደም ባሉት ጊዜያቶች እኔ እናንተ የመነጋገር እኔ መቀጣጠር እድል ነበረን እና ብቻ ተከላክያለሁ እስከ መጨረሻው ባልዘልቅም። ከቅሬታውም ከክሱም በላይ ግን እንኳን ደህና መጣህ ነው ሰላምታችን።
እስና ካሳ ይገናኛሉ።
ያገናኘ ነው ይመስላል። ቀደም ብለን እንደጠቆም ነው በሬዲዮ ጣቢያው በሌላ ፕሮግራም በመቅረብ ቀደም ብለን ለአድማጮች በሰፊው ያሰማ ነው ያን ቀጠሮ የተሰጠበት ቃል ገብተንበት የነበረውን ፕሮግራም ዛሬ አናካሂድም። ሌላ ቃል ግን አድሰን ነው የምንለያየው። እዚህ በሚቀጥለው ሳምንት ለሚደረገው ስነ ስርዓት ትገኛለህና በስነ ስርዓቱ ማግስት ምናልባትም በድምጽ ብቻ ሳይሆን በምስልም የሚታይ ስቱዲያችን እንደወትረው ብቅ ብለህ ጥሩ ወግ ይኖረናል ብለን ተስፋ እናደርጋለን። ባለቤትህም ብቅ እንደምትል ሰምቻለሁ። ምናልባትም ሁለታችሁንም ብናገኝ መልካም ይመስለኛል።
እሺ እሺ፣ በሚገባው መጠን እናደርጋለን። እናንተም በሚመቻችሁ መጠን እናደርግና ከአድማጮቻችን ጋር እንገናኛለን።
ቴዲ አፍሮ፣ ቴዎድሮስ ካሳሁን፣ ሳምንት በሰላም ለመገናኘት ያብቃን። እናመሰግናለን። እግዜር ይስጥልን።
ለእኔም አመሰግናለሁ። እግዜር ይስጥልኝ በጣም።
ስለ ጥበብ ነው። ሙዚቃና
ስነ ግጥም ሙዚቃና ስዕል በገዛ መንገዳቸው በቃላት ስልት ሾልከው የዘለቁበት በስነ ግጥም ዙሪያ የተጀመረ ወግ ነው።
ፍቅርና ጃዝ መልስ አልባ ጥያቄና እኔ ላንቺ ግጥም ከእንግዳችን ግሩም ግጥሞች ውስጥ ናቸው።
አሉላ፣ ወጣቷን ገጣሚ ምልዕቲ ኪሮስን ያወያየኸው አንተነህና ወይም አንተነክና ወደ ውይይቱ ወደ ወጋቸው ተሄዱ።
መልካም ምልዕቲ፣ ስለ ግጥም እናውራ እስኪ። የመድረኩ ነገር ሰረቅ አድርገውን ሄደናል። ግጥም የጀመርሽበትን ሁኔታ፣ አንዳንድ የመድረካችሁን የምትሰሯቸውን ስራዎች፣ ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረከሽልን ነበር። ግጥም የጀመርሽበትን ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ?
ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንተሪ እያለሁኝ አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን፣ የመዝሙር እጽፍ ነበር እና መዝሙሮቹን እያየሁ ጋ ይሄኛው ቢሆን አሪፍ ነበር ምናምን እያልኩ ላዩ ላይ መተካት ጀመርኩ። ከዛ ላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፌ መዝሙር ማለት ጀመርኩ። እናቴ ግጥም ትወዳለች እና እሷ የግጥም መጽሐፎች ትገዛ ስለነበረ ከዛ እያደግኩ ስመጣ በኋላ እኔም የግጥም መጽሐፍቶች ማግኘት ጀመርኩኝ። ከዛ በኋላ ነው ሳላስበው መጽሐፍ የጀመርኩ።
ብዙ ጊዜ ከግጥም ጋር የቆየሽ ይመስላል አመጣጡ። የሁሉም አንድ አይነበር አይደለም እና ሁሉም ወደ ግጥም የሚመጣበት። እስኪ ስዕል ስጪን። በዚህ ዘመን ብዙ ስራዎችን እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምጾች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንን ምን ይመስላል አሁን ያለው ሁኔታ? ስነ ግጥም ጎልቶ የወጣበት ልማድ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። ሌላ ቀርቶ ከከተማ ወጣችሁ በክፍለ ሀገራት እንደምታሳዩ ግጥሞቻችሁን፣ የጥበብ ስራዎቻችሁን እንደምታካፍሉ ገልጸሽልናል። አለስኪያጫዎችን አብረውሽ ያሉትን ገጣሚዎችንም እያስታወሽ
አሁን እንግዲህ አሁን አዲስ አበባ ላይ አንድ ሁለት ሶስት የግጥም መድረኮች አሉ። አብረን የምንሰራው ምላቸው ሰዎች ደምሰው መርሻለ፣ ስዩም፣ ሰለሞን ሳለ፣ ዮሐንስ ሀብተ ማርያም፣ ፈይዘር አድማሱ እንደዚህ ሌሎችም ገጣሚዎች አሉ። አብረን የግጥም መድረኮችን እናዘጋጃለን። በየተጠራንበት የግጥም መድረኮች ላይም እንሄዳለን እና እነዚህ አሁን የጠራውል አምስቱ ገጣሚያን የየራሳቸው ስራ አላቸው። በደንብ በህዝቡ ዘንድ ተወዳጅ የሆነ ስራ ነው። ቅርብ ጊዜ ነው፣ ያው በተከታታይ ነው የወጡት ስራዎቻቸው። እንግዲህ የአቀባበሉ ያልከኝ ያው የግጥም መጽሐፍ በየቀኑ ብዙ መጽሐፍ ነው የሚወጣው። እዚህ ኢትዮጵያ ውስጥ በጣም ብዙ የግጥም መጽሐፍ አለ፣ ግን አንባቢው እየመረጠ ስለ እና እነዛን የመረጣቸውን ሰዎች በተገኙበት መድረክ ላይ ከቃላቸው ለመስማት ግጥሙን እነሱ ሲያነቡት ለማየት ብዙ ሰዎች ወደ ግጥም መድረኮች ከፍለው ይገባሉ። አሁን በጣም የግጥም እየተወደደ እና በብዙዎች እየተፈለገ ያለ የመድረክ ስራ ነው። አሁን እንኳን በጣም ብዙ ሰዎች አነሰን የሚሉት በጣም በየወሩ የሚካሄዱ የግጥም ምሽቶች ናቸው። እንዳልኩ ለዚህ በጣም ብዙ ህዝብ ነው ያለው የግጥም አድናቂ። ሁለት ሶስት የግጥም ምሽት በወር አንድ ጊዜ የሚቀርብ በቂ አይደለም። ሰው ግጥም ይፈልጋል። በየጊዜው የሚዘጋጁባቸው አዳራሾችን ሁሉንም የግጥም ኦዲየንስ መቀበል አይችልም እና እነዚህ እንደዚህ አይነት የግጥም ምሽቶች ቢበዙ ቢበረክቱ የሚሉ ብዙ ጥያቄዎች አሉ እንጂ አሁን መድረክ ላይ እየሰሩ ያሉ እየተንቀሳቀሱ ያሉ የምልህ ገጣሚዎች የጠራኋቸው ናቸው።
ሴት ገጣሚያንስ ምን ያህል አሉ? አልፎ አልፎ የተወሰኑ ስራዎቻቸውን በሲዲም በመጽሐፍ ያየኋቸው አሉ።
ሴት ገጣሚያን አሉ፣ ብዙ ናቸው። እንዳውም ግጥም ሴት ስትጽፈው ያምራል ባይን እንዳውም በዛ አጋጣሚ
ስለ እሱ መረዳት እፈልጋለሁ። ምን ማለት ነው? እንዴት ነው ሴት ስትጽፎ የሚያምረው?
ያ እንግዲህ ሴቶች ብዙ ጊዜ ውበትንና ተፈጥሮን የማየት ችሎታቸው ላቅ ያለ ነው ብዬ ስለማስብ ነው። በግሌ ሴት ስለሆንኩም ሊሆን ይችላል ወገንታይነትን እንዳይመስል እና ሴቶች አሉ ገጣሚዎች፣ በጣም ጎበዝ ገጣሚዎች ብዙ ናቸው። እንደውም
ወንዶቹ ሙያ አጋሮችሽ ወንዶቹ ገጣሚያን ምን እንደሚሉ ጠይቃለሁ። ውበትን ጥሩ አድርጎ ማየቱን እንበልጣችኋለን እያልሽ ነው?
አዎ እኔ እንደዛ ነው ማስበው።
መልካም። ስለዚህ ስራዎቻቸው ጎልቶ የተሰማ የተወደደላቸው አሉ? በስም እስኪ ጠቃቅሽልን።
ረድኤት ተረፈ አለች፣ ማርታ ኃይለ ኢየሱስ፣ ሌሎችም ሁማል ብዙ ናቸው።
ምልእቲ፣ ስነ ግጥም ቀደም ብለን ደጋግመን እንዳነሳ ነው ከሌላው የስነ ጽሁፍ ዘርፍ መለየቱ በመልእክቱ፣ በቁጥብነቱ፣ በጥቂት ቃላት የሚሰጠው ስሜት፣ ሙዚቃዊ ዜማው አይነተኛ ናቸው። አሁን አሁን ስዕላዊ የሚመስሉ ትረካ ያላቸው አገጣጠም ዘይቤዎች በብዛት እየተዘወተሩ ነው። ወደ አንቺ ግጥም ልመጣ ነው። መልስ አልባ ጥያቄ ስለ መልስና ጥያቄ ብቻ አይመስልም። ራምሳለን በገለሽበት መልኩ ታዳሚ ወደ ፈለገበት ቦታ ሊወስደው ይችላል። ስለምንድን ነው መልስ አልባ ጥያቄ? በቅድሚያ
መልስ አልባ ጥያቄ እንግዲህ የወደደ ያፈቀረ ሰዓሊ ነው፣ በዛ ፐርሶና ነው የተጻፈው እና ሸራዬ ላይ አንቺን ለማስፈር ያው መልክሽን መሳል እችላለሁ። ስዕል ጉዳይ አይደለም። አንቺን ሸራዬ ላይ ማስፈር የምፈልገው ከነ ድምፅሽ፣ ከነ ጠረንሽ፣ ከነ እንቅስቃሴሽ ነው የሚል ከአምላኩ ጋር የሚጋጭ ገጸ ባህሪ ነው።
በግጥሙ ቅድም የገለጽኩትን ስዕል የሚመስለውን ምናልባትም ሰዓሊነቱም ሊሆን ይችላል ያ ገጸ ባህሪ በሚተርከው ትረካ ውስጥ ጎልቶ የሚታየው ድምፅል በብሩሹ በቀለማቱ መካከል ለማስቀረት የሚያደርገውን ጥረት ያሳያል። መጨረሻ እንደውም መሳልም የለብሽም ደግሜም አልስልሽም ብሎ ነው የሚዘጋው። የአንገትሽን ማዛ እንዴት አድርጌ ልሳለው እያለ ከራሱ ጋር ሲሟገት እናያለን። የወንድ ገጸ ባህሪ መሆኑ ስለ ውበት መሆኑ ቅድም የምትናገሪው ጋርም የሚወስድን ይመስላል። አንቺ ሰዓሊም ወንድም አይደለሽም። ግን በዛ ስሜትና ሁኔታ በዛ ጥልቀት ለማየት እንዴት ቻልሽ?
እንዳልከው ሳሊም አይደለሁም ወንድም አይደለሁም ግን ይሄንን ያልኩ ቀድም ሴት ስትጽፈው የሁሉንም አይነት ስሜት ዲቴል ይገባታል ያልኩ ለዚህ ነው ለተፈልገኝ
ለማሟግትሽ ፈልጋለሁ። ስነግጥም ስራሽ የምትዩን ይመስላል ብዙ እንድንከራከር እድል አይሰጥ ይሆናል። ነገር ግን በወንድ አይን የሴት ልጅ ውበት በዚህ ጥልቀት እንዲያውም ማለፍ ብሎ ደግሞ በሳሊው ብሩሽና ሸራ ሊሰጥ የሚችልውን ስሜት እስከማየት ድረስ ይሄድሽበት በርግጥም የሚመስጥ ይመስለኛል። ለውይይት ግን በር አለ። አንድ የግጥም ስራ የሚቀርብበት መድረክ ላይ ታዳሚ ሆነሽ ስትገኚ የሌሎች ስራዎችን ስታነቢ ምንድነው የሚቀድሙ በዋናነት አንድን ግጥም በግጥምነቱ እንድትወጂ የሚያደርግሽ ምንድነው? ላንቺ
እንግዲህ ግጥም መጀመሪያ ሐሳብ ነው። ይህች ገጣሚ ምን ለማለት ፈልጋ ነው ምንድነው ፍሬ ነገሩ ሐሳቡ የተነሳበት ጉዳይ ምንድነው ነው የመጀመሪያው ሊሆን የሚገባው ግጥም ላይ ማለት ነው። ከዛ ቀጥሎ ቃላት አጠቃቀም ነው። የቃላት አጠቃቀም እንዴት ነው ውበት አለው ወይ ቀለሙ የቃላት አጠቃቀም ላይ ያላት ወይም ያለው ችሎታ ነው የምታየው። ከዛ በኋላ ደግሞ ፍሎው ነው የግጥሙ ፍሎው እንዴት አድርጎ ነው እያያዘው የመጣው እያፈሰሰው የመጣው ግጥሙ እንዴት ነው የአድማጭን ጆሮ መያዝ የቻለው እስከ መጨረሻው ነው። የአጨራረሱ የግጥሙ አጨራረስ በጣም ትልቅ ሚና አለው ግጥም ላይ። በጣም ትልቅ ሐሳብ አንስተህ መጨረሻ ላይ የማይሆን ነገር ሊሆን ይችላል። በጣም የማይሆን ነገር ደግሞ ስትሉለ በመጨረሻ በጣም ጠንካራ በሆነ ሐሳብና ቃል ልትዘጋው ትችላለህ። ለእኔ ጥሩ ግጥም የምለው እንደነገርኩ በመጀመሪያ ደረጃ ሐሳቡ ምንድን ነው? የያዘው ፍሬ ነገር ምንድን ነው? ምን ለማስተላለፍ ፈልጓል? ምን ለማለት ፈልጓል? ሌላ አንግሉ ምንድን ነው? ሊያሳየን የፈለገው ያላየነው አዲስ ነገር ምን አለው? ሁለተኛው ያው ቃላት አጠቃቀሙ ነው። የቃላት አጠቃቀሙ ይማርካል ወይ ለጆሮ አይቆረቆርም ወይ ነው። ከዛ በኋላ እንዳልኩ ፍሎ አንተን ይዞ ነው የሚሄደው። አንዳንድ ቆንጆ ግጥም ሆኖ ሐሳቡም ጥሩ ቃላት አጠቃቀሙም በጣም ቆንጆ ግጥም ሆኖ ፍሎ የሌላቸው ግጥሞች አሉ። አንተን መሀል ላይ ትጠፋለህ እየሰማሃቸው ወደ ማቋረጥ ወደ ራስ ሐሳብ የሚያስኬድ አንዳንድ ቴክኒካሊ የሆነ ችግሮች ሊገጥሙ ይችላሉ እና ከዛ በኋላ ደግሞ እንዳልኩ አጨራረሱ ነው። ይህንን ያሟላ ግጥም በእኔ እጅግ በጣም ውብ ግጥም ነው ብዬ ነው የምቀበለው።
የሚያግባባ ይመስለኛል። ሐሳብና ውበትን ይዘሽ ፍሰትና ትረካውን ታዳሚውን ይዞ ሊዘልቅ የሚችልበት ሁኔታ ክብደት የምትሰጪው መሆኑን የገለሽልን ምልእቲ ከቀደሙ ገጣሚያን ሊሆን ይችላል፣ ሌሎችም ከሌላ ባህል የተቀዱ ስነ ግጥም ስራዎች ሊሆን ይችላሉ፣ ከአማርኛና ወይም አንቺ ከምትናገሪው ቋንቋ ውጪ ሊሆን ይችላል። ግጥሞች ማንበብ ታዘወትሪያለሽ? እንደ ገጣሚ ከሆኑ የትኞቹን የማንን ስራዎች ትወጃለሽ? ለምን? አድማጮች፣ ወጋችን አልተቋጨም። ይህን ጨምሮ ቀሪውን ተከታታዩን ሙሉ ቃለ ምልልስ በድረ ገጻችን እናኖራለን። ለአሁኑ ግን ወጣቷን ገጣሚ ምልእቲ ኪሮስን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ወደ የሚያባባ ነገር ነው ወደዛ የሚወስተን ነው ቀጣዩም ዝግጅት ግን አሉላ ኢትዮጵያ ትቅደም ሲባል ያኔ ተወልደካል
አዲሱ
እርኮ በጣም ተሰራጨ
ነው እናንተም በፕሮግራሙ ስለሆነ
ግን መደገፋችን አይደለም መቀለዳችን ነው ተወልደካል ደናነክ ተወልደካል
እርግጥ እንዳንዳንዶቹ ስራ ላይ አንበኩም
ግን አሽሙሮ አንኳ ተቆየንና አሉላ
ማለት ያኔ በዘመነ
ደና ደና ዋናው ነጥቤ ግን ንጉሴ ዛሬ ኢትዮጵያ ትቅደም የሚለው መፈክር ያስታወሱኝ ፕሬዝዳንት ዶናልድ ትራምፕ ናቸው ብሎ ስለተንደረደረ ነው። ሰላም ንጉሴ።
ደህና ነኝ እናንተ እንዴት ናችሁ? እንደው ለአዲሱ የአሜሪካ ፕሬዝዳንት ትራምፕ ምስጋና ይግባቸውና ኢትዮጵያ ትቅደምን ከ43 አመት በኋላ አስታወሱኝ። ዛሬ እኔ በዛ ዙሪያ ነው እንደው ላጠነጥን የፈለኩት አዲሱና ሉላ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአራት ወር በፊት ስልጣን ላይ ሲመጡ አሜሪካ ፈርስት አሜሪካ ትቅደም ብለው የዛሬ 43 አመቱን የደርግ አጠቃላይ ሁኔታ አስታወሱኝ። ያለምንም ደም እንከናይው ደም ኢትዮጵያ ትቅደም አቆርቋዩዋ ይውደም የሚለውን መፈክር ጭምር እነዚህን ወርቅዬ አባባሎችና ያላማረውን መጨረሻቸውን አስተዋወሰኝ ዛሬው ቀን። ለመሆኑ ኢትዮጵያን ኢትዮጵያ ትቅደም ያለው ማን ነው? መቼ? የት? እኮ እንዴት?
ኢትዮጵያ ድምጽ ሳዘጋጅ ኢትዮጵያ ትቅደም ብዬ መጀመሪያ ገጽ ላይ ያስቀመጥኩት ቃል አለ። ሩሳን ከሱላ ደግሞ ህዝቡ እንዳያውቅ ደርግ ሲመጣ ይህንን ተጠቅመውበት ኢትዮጵያ ትቅደምን አፈሃቡ ደርግ ሲመጣ ኢትዮጵያ ድምፅ ኦልሬዲ 5 አመት ሆኗታል ከተዘጋች። ግን መንግስቱ ያችን ማሳሻ ለራሱ መጠቀሚያ አድርጎ ኢትዮጵያ ትቅደም ብሎ ተጠቀመበት። ኢትዮጵያ ትቅደምን ያወጣሁት ይህ ነኝ እንዳጋጣሚ እና እጅግ የምኮራበትና የምመካበት የምዝናናበት ለሀገሬ መልካም ነገር ሰርቻለሁ ብዬ የማስበስ አንዱ ቃል ነው። ኢትዮጵያ ትቅደም ህዝቡ እንዲያውቅ
በንጉሰ ነገስቱ ዘመን ማለት
ነው። በንጉሰ ነገስቱ ህዝቡ እንዲያውቅ ኢትዮጵያ ትቅደም ህዝቡ እንዲያውቅ ጃነ ጸፋ አነጋግሮኛል። ለምንድን ነው ኢትዮጵያ ትቅደም ያልከው ብሎ አስረዳዋቸው። እኛ እናልፋለን፣ ኢትዮጵያ ግን ትዘልቃለች። ኢትዮጵያ ህዝብም ይዘልቃል። ለኢትዮጵያ ህዝብ መልካም ነገር ሰርተን ማለፍ አለብን። እያንዳንዱ ኢትዮጵያዊ ለሀገሩ ለኢትዮጵያ መልካም ነገር ቢሰራ ኢትዮጵያ ቀደመች፣ ኖረች፣ በለጸገች ማለት ነው ብዬ አስረዳዋቸው። እግዚአብሔር ባርክ። እኛም ይህንን ቃል ደግፈናል፣ ወደነዋል፣ በርታ ከአንተ ጋር ነን ብለው መርቆ ሰደዱ።
ከበደ አኒሳ የቀድሞቹ የዛሬቱ ኢትዮጵያና የኢትዮጵያ ድምፅ ጋዜጦች ዋና አዘጋጅ ጨዋታን ጨዋታ ያነሳዋልና በጊዜው ለሁሉም መገናኛ ዘዴዎች አማተር ጋዜጠኛ የነበሩት የ76 ዓመቱ አቶ ወልደመድን ታሪኩ አራዳው የጥንት የጧቱ የድሬዳዋው ዛሬ ከ2 ዓመት ከ6 ወር በፊት በልማት ስም እንዲፈርስ ተደርጎ ወደ ፖሊስ ጣቢያ የተቀየረው የሰንጋ ተራው ቱሪንግ ሆቴል ባለቤት ምንም ምትክ ቤት ሳይሰጣቸው ማለት ነው ይህንን ታሪክ በሚገባ ያስታውሳሉ።
ያ ከ50 ዓመት በፊት ያለ ታሪክ ነው። እኔ ድምፅ ጋዜጣ ከአቶ ከበደ አኒሳ በፊት ከአቶ ጳውሎስ ማኞ ጋር ነበረ እንትን የምለው በዛም ዘመን ነ የድምፅ ጋዜጣ የቮይስ ኦፍ ኢትዮጵያ የመነን መጽሔት አማርኛና እንግሊዘኛው የገምት ነበርኩኝ ድሬዳዋ ላይ።
እሺ
በዛውም ላይ የስፖርት ዜናም እንደዚህ አስተላልፍ ነበረ። ከክፍለ ሀገሩም አንዳንድ ዜናዎች አስተላልፍ ነበረ ድምፅ ጋዜጣ ላይ።
እሺ።
ከዛም ሌላ የሴቶች ህይወት የሚል እንደሚፈጠን የሚያዘጋጁት የሴቶች አምድ ነበረ።
የሴቶች ህይወት። እሺ፣ እሺ።
እዛም ላይ ድሬዳዋ በኮንጎ ለምን ለምን እንዲኩት ምግብና ምን ሲልኩ ሁሉ ለኮንጎ ዘማቾች እንደው ለሀገሪቱ ለታይዋኑ ሴቶች ሁሉ ኢንተርቪው እያደረግኩ ለሳቸውም እልክላቸው ነበረ።
ለማ
ለወይዘሮ ደን ፈጠነ።
እሺ፣ እሺ፣ እሺ። ወደ ታሪኩ እንሄደ። እሺ።
እና በዛው ሰዓት ነ ጳውሎስ ኞ መጀመሪያ ድምፅ ጋዜጣን በደንብ እንዲነባ ካደረጉት ሰዎች አንዱ ነው። ክቡር ዘበኛ ተፈራ ካሳ የድምፅ ጋዜጣ ህዝብ ወደደሽ በአጭር ጊዜ አቶርተሽ በመሻሻል ሺ ብሎ ተፈራ ካሳ ሲዘፍን
እሺ
እንደታ አዳራሽ ላይ ጳውሎስ ኞ ትልቅ ዋንጫም ሲያስረክበው ባይ ያየው ሰው ነ
ማን ነው ያስረከበው? ለተፈራ ነው ያስረከበው።
ለተፈራ ካሳ።
እሺ፣ እሺ።
ከዛ በኋላ ጳውሎስ ኞ ወደ አዲስ ዘመን ሲዛወር አቶ ከበደ አንታ የድምፅ ጋዜጣ ዋና አዘጋጅ ሆኑ። የአውሮፕ ምናምን ጎብኝተው ተመልሰው እዛ በሽሞት ሲቀመጡ ፍቅሬ ታፈሰ ነበሩ የድምፅ ጋዜጣ።
እሺ።
እኔ ከድር ሄደው ስመጣ ምን ስል አለቃይን ለማነጋገር አቶ ከበደ አንታ ስገባ ቢሮቸው ላይ ኢትዮጵያ ትቅደም ህዝቡ እንዲያውቀ የሚል ቢሮቸው በጠረጴዛ ላይ ቁጭ ያደረጉ እሳቸው ናቸው። ከዛ በኋላ እንደው ቀልጣፎቹ መንግስት ኢትዮጵያ ትቅደም ያለምንም ደም የምል
ያለምንም ደም እንከኑ ደም በቀና መንፈስ ኢትዮጵያ ትቅደም።
አሁን የሚል በኢትዮጵያ ካርታ ላይ ወጥቶ እኔ ሶስተኛ ክፍል ጦር ሶርቶ ምንም አማካሪ ነበርኩኝ። ይህ እኮ መጀመሪያ አቶ ከበደ አንታ የድሮ አለቃ የድምፅ ጋዜጣ ላይ እሳቸው ናቸው እንትን ያሉት እያልኩ ብዙ እናገር ነበረ እና ትክክለኛው ግን አቶ ከበደ አንታ ናቸው። የድምፅ ጋዜጣ አዘጋጅ ሆነው እዛ ቢሮ ስገባ እና ስወጣ በሳቸው ጠረጴዛ ላይ ነው እንትን የነበረው።
በጣም አመሰግናለሁ አቶ ወልደ መድን ታሪኩ።
አይም እንደው ቤት በኩል ጎልጉለ እንዳገኘን ይገርመኛል።
አድማጮች፣ ቃለ መጠይቁ የተደረገው በስልክ ስለሆነ ስለ ድምፁ ጥራት ይቅርታ ጠይቃለሁ።
ኢትዮጵያ ትግደም።
ኢትዮጵያ ትቅደም የሚለው መፈክር አስከትሎት የመጣውን ጣጣ እናስታውሳለን። የፕሬዝደንት ዶናልድ ትራምፕስ አሜሪካ ፈርስት እውን እንደሚባለው እንደሚወራውም ስጋት አለ። በጨዋታችን ላይ ኮሎኔል መንግስቱ ኃይለ ማርያም ከሀገር ከወጡ ልክ ዛሬ ግንቦት 13 ቀን 26 ዓመት ሆነ። 2 ጊዜ 13 ጨረስኩ።
ጤና ይስጥልኝ የአሜሪካ ድምፅ አዘጋጆች። ከዚህ በፊት ስለ አንድ አማርኛ ቃል አዋቂዎችን ጠይቀን መልስ እንሰጣቸዋለን ብላችሁ ነበር። ይህ ቃል ብዙ ጊዜ ትከነክነኛለች። አንዳንድ ሰዎች ክ የምትለዋን ቃል ብዙ ጊዜ ያልሆነ ቦታ ላይ ሲያገቧት እንሰማለን። ምናልከኝ ብሎ ሲመልስለት ምናልክ ብሎ መመለስ ሲገባው ምልክ የሚል ነገር ያገባሉ። ብዙ ጊዜ ይህን ቃል ኃይለ ገብረ ስላሴ ሲጠቀምባት አውቃሉ። ሌላው ደግሞ አንዳንድ ጊዜ ብዙ ተደጋጋሚ ነገሮች የሚነገሩት በላው ማለት ነው፣ ለበስኩ ማለት ነው፣ ጠጣው ማለት ነው። ሰውየው ድርጊቱን መፈጸሙን እያወቀ እነዛን ቃላቶች ወሬ ላይ እየደጋገመ ሲጠቅሳቸው እንሰማለን። ስለዚህ እባካችሁ እንደዚህ አይነት አማርኛ ቃላቶች እንዴት ሊመጡ ይቻሉ? በእርግጥ አማርኛ ቃላት ቋንቋ እያደገ ሲሄድ ይቀየራል። ግን ከየት መጡ እነዚህ ነገሮች? ይህንን ፈልጋችሁ ብታነጋግሩ የሚያውቅ ሰው ለማለት ነው። ሌላው ደግሞ በጣም ከሚከነክኑኝ ቃላቶች ክልል የሚለው ነው። ክልል የሚለውን ቃል እናንተም የአማርኛ አዘጋጅ ክፍሎች እየደጋገማችሁ ትናገሩታላችሁ። ለምሳሌ ዛሬ በናይጄሪያ ክልል ስትሉ ነበር። ክልል ማለት ራሱ የተከለከለ እንኳን ለሰው ለከብት ጭምር የተከለከለ ቦታ ማለት ነው እና ይህንን ነገር አጣርታችሁ ብትነግሩኝ በጣም ደስ ይለኛል። ከዚሁ ከአሜሪካን ሀገር ነው። አመሰግናለሁ።
በነገራችን ላይ አድማጮች
ተግታችሁ ጻፉ፣ ደውሉልን ነው
ስልካችን 202-205-9942 የውስጥ መስመር 14 ትደውላላችሁ።
ኢሜይል ለሚቀናችሁ horn@voanews.com ትጽፋላችሁ።
ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች የሚለውን እንዳትረሱ።
330 ኢንዲፔንደንስ አቬኒው ሳውዝ ዌስት ዋሽንግተን ዲሲ 20237 አድራሻችን ነው።
አሁን ወደ ማጠናቀቁ ልንሄድ ነው። የቀረን
Oh,
የራዲዮ መጽሔቶችንና እንግዶቻቸውን በጣም እናመሰግናለን። ማጠቃለያ ዜና ላሰማና እንሰናበታለን። የእስልምና እምነት ተከታዮች በሙሉ በጸረ ሽብርተኝነት ትግል ውስጥ በአንድነት እንዲሳተፉ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥሪ ያቀረቡ። ፕሬዚደንቱ ሳውዲ አረቢያ ዋና ከተማ ሪያድ ላይ ከተሰባሰቡ በርካታ የአረብና ሙስሊም መሪዎች ባሰሙት ንግግር ጸረ ሽብርተኛው ትግል በመልካምነትና በክፋት መካከል የሚካሄድ ውጊያ ስለሆነ ብለዋል። የግብጽ ባለስልጣናት በአብያተ ክርስቲያናት ላይ በደረሱ 3 የቦምብ ጥቃቶች እጃቸው አለበት ተብለው የተወነጀሉ 48 ሰዎችን ክስ ወደ ጦር ፍርድ ቤት መርተውታል። ባለፈው ታህሳስ ካይሮ፣ በሚያዝያ ወር ደግሞ ታንታና እስክንድሪያ ከተሞች በተፈጸሙ ጥቃቶች ከ70 በላይ ሰዎች መገደላቸው ይታወሳል። የጥቃቶቹን ተከትሎ የግብጽ መንግስት ለሶስት ወራት የሚዘልቅ አስቸኳይ ጊዜ መደንገጉም የሚዘነጋ አይደለም። በኮንጎ ዲሞክራሲያዊት ሪፑብሊክ ገዳዩን የኢቦላ ቫይረስ ስርጭት በፍጥነት ለመቆጣጠር የሚደረገው ጥረት በመልካም ይዞታ ላይ ያለ መሆኑን የዓለም የጤና ድርጅት የአፍሪካ ኃላፊ አስገንዝበዋል። ሰሜን ኮሪያ ተወንጫፊ ሚሳይል መሰል ተኮሰች ሲል የደቡብ ኮሪያ የጦር ኃይል አስታወቀ። ማጠቃለያ ዜናው ይኸው ነበር።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የንሳ ዝግጅቱን እዚህ ላይ ያበቃል።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ፕሮግራም እንገናኛለን። እስከዚያው ከአቀናባሪው ንጉሶ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉ አከበደና
አዲሱ አበበነን
ሰላም
ደህና ደሩ።
This program has come to you from the Voice of America, Washington.